እንደ እግዚአብሔር ፈቃድ ዛሬ የምንማረው የትምህርታችን ርዕስ ሰላም ለእናንተ ይሁን። በዚህ ሰሞን ከትንሣኤው ጀምሮ እስከ ጳጵሎስ ድረስ ዘመነ ትንሣኤ ይባላል። በዚህ በዘመነ ትንሣኤ የምስራች ቤተ ክርስቲያን ታበሳለች። ከምትናገራቸው ቃላት መካከል አንዱ ከምትጠቀማቸው ቃላት አንዱ ሰላም ነው። ሰላም የእግዚአብሔር መንግስት አዋጅ ነው። ሰላም የእግዚአብሔር ቃል ነው። ሰላም የእግዚአብሔር ገንዘብ ነው። ስለሆነም እናስተውል እንደሆነ ጌታ ሲወለድ በቤተልሔም በዋሻው ተኝቶ እያለ መላእክት ለሰዎች ያበሰሩትና ያወጁት ምን ነበር? ሰላም ነበር። የሰላም መዝሙር ነበር የተዘመረው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር በአርያም ለሚኖሩ በላይ በሰማይ ለእሱ ክብር ይሁን። በምድር ሰላም ተጀመረ፣ ለሰው ልጅ የምድር የሰላም መሰረት ተጣለ። ወስምረቱ ለሰብ የሰውን በጎ ፈቃድ ሆነ ከእንግዲህ ተብሎ ታወጀ። ከዛ በኋላ ዋና ዋና ቦታዎችን ነው የምነግራችሁ። ጌታ ስራውን ፈጽሞ የማስተማር ጊዜውን አጠናቆ ወደ ቀራንዮ ጉዞ ሊጀምር ሲል ሐዋርያት ምን አላቸው? ኋላ እናየዋለን ይህንን አረፍተ ነገር። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም የተለየ ሰላም ነው። ሰላሜን ነው የምሰጣችሁ፣ አትታወቁ፣ አትፍሩ፣ አትደንግጡ። በውስጣችሁ ጽኑ ግንብ የሚሆን የሚጠብቃችሁ ኃይል ብርታት የሚሆን ሰላምን እሰጣችኋለሁ አላቸው። ከዛ በኋላ ወደ መስቀሉ ወጣ፣ ስለ እኛ ሞተ፣ ስለ እኛ ከተነሳ በኋላ ደግሞ በዚህ ዕለት እንደተነበበው ጌታ ቤታቸውን ዘግተው ላሉት ምንድን ያበሰራቸው? ሰላም ለእናንተ ይሁን ያላቸው። በተለይ በአርብ ከ11 ሰዓት በኋላ በመቃብሩና ትንሣኤ እስኪነሳ እስከ እሁድ ሌሊት ድረስ መካከል ያለው ሁለት ታላላቅ የምስራች አሉ። አንዱ በሲኦል ለነበሩ ታስረው ለዘመናት ታግተው ለኖሩ በዲያብሎስ ቀኝ ስር ለተያዙ በጨለማ ለታሰሩ በጨለማ ውስጥ ለተቀመጡት ነፍሳት የተሰበከው ስብከት ነው። በኋላ እናያለን። ሰላም ነው የታወጀላቸው። እንደገና ደግሞ በቤት ውስጥ ተዘግተው በፍርሃትና በስጋት ተውጠው ላሉትም ሐዋርያት ሶስት ጊዜ ነው ዛሬ በተነበበ ወንጌል ውስጥ መላልሶ መላልሶ ሰላም ለእናንተ ይሁን አላቸው። ለምንድን ነው? ይህንን ተከትላ ቅድስት ቤተ ክርስቲያንም ታላችሁ የቅዳሴው ጊዜ ወደ 12 ጊዜ ነው ሰላም ለእናንተ ይሁን የሚለው። በዋናው ቄስ እና በተጨማሪው ቄስ ዲያቆናቱ ተንሱ ለጸሎት ሲሉ ህዝቡ እግዚኦ ተሳለመ ይላል። ቄሶቹ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን። እግዚአብሔርን ወክለው ጌታን ወክለው በጌታ ፊት የቆሙት ካህናት ሰላም ለእናንተ ይሁን በእያንዳንዱ ቅዳሴ ውስጥ ከ12 ጊዜ በላይ ነው። በጣም የሚገርም ነገር። ለምንድን ነው ጌታ ይህን ያተኮረበት? ሰላም ለእግዚአብሔር መንግስት አዋጅ መጀመሪያ ለምን ሆነ? ሰላም በሕይወታችን ያለው ስፍራ ምንድን ነው? ይህን ነው የምናየው። በተለይ ሰላም ለእናንተ ይሁን ብቻ ሳይሆን ደግሞ አንድ በተግባር የምናሳየው በቅዳሴ ውስጥ አለ። እሱ ክርስቶስ አምላክነ ረሴነ ድልዋነ ከመንትሃማ በበይናትነ በአመሃ ቅድሳት። አምላካችን ክርስቶስ ሆይ አዘጋጀን፣ ልባችንን ዝግጁ አድርገው፣ እርስ በርሳችን በተቀደሰ ሰላምታ እንሰጣጥ ዘንድ፣ በተቀደሰ ሰላምታ እንሳሳም ዘንድ፣ በተቀደሰ ሰላምታ ሰላም እንባባል ዘንድ የጠነከረውን ልባችንን አላላው፣ ድንጋዩን ልባችንን አንተ አለስልሰው ብለን ሁልጊዜ እንጸልያለን። ምናልባት ትርጉሙ ካላስተዋል በስተቀር እናንተም እንዲሁ በጎናችሁ ላሉ ሁሉ እንዲሁ ትላላችሁ ወይ ቅዳሴ ውስጥ። ያ ማለት ከሁሉም ጋር ሰላም ነን። ከሁሉ ጋር ሰላም እንሆን ዘንድ ያንን ሰላምህን ስጠን፣ ለዛ ለሰላም የተዘጋጀን እንደሆነ አድርገን ማለት ነው። በዚህ መልክ ሰላም ሶስት ገጽታዎች ወይም ሶስት አቅጣጫዎች አሉት። ሶስት መሰረታዊ ነገሮች አሉት። እነሱም አንደኛ የመጀመሪያው ሰላም የሚመጣው ከላይ ነው። ከላይ ስለሚመጣ ነው ከውስጥ የሚጀምረው። መጀመሪያ ዲያቆኑ ያውጃል፣ ጸልዩ በእንተ ሰላም ታምኑ በበይናትክሙ። ስለ ሰላም ጸልዩ፣ ስለ ሰላም ጠይቁ። ምክንያቱም ሰላም ከላይ ነው የሚመጣው። የመጀመሪያው ሰላም ከላይ ይመጣል ስንል የእግዚአብሔር ሰላም ነው። የእግዚአብሔር ሰላም በእኛና በእሱ መካከል ሲሆን፣ ሁለተኛው በውስጣችን በራሳችን ውስጣችን ሊኖር የሚገባ ሰላም ወይም ከውስጣችን ያለ ሰላም። ሶስተኛው እና የመጨረሻው በአንዳችንና በአንዳችን መካከል ወይም በእኛ በሁላችን መካከል ያለ ሰላም። ሶስቱም አቅጣጫ መሰረት የሚሆነው ከእግዚአብሔር የሚመጣ ከእግዚአብሔር የሚገኝ ከእግዚአብሔር የሚጀምር ነው። እየተግባባን ነው? እንግዲህ ተመልከቱ፣ ሰላም ሲተረጎም የመጀመሪያው ነገር የውስጥ እረፍት ነው። ሰላም የውስጥ እረፍት ነው። ሰላም የመንፈስ እረፍት ነው። ሰላም ማረፍ ነው። ሰላም መረጋጋት ነው። ሰላም መርካት ነው። ሰላም እግዚአብሔር ለእኛ የሚያደርገው ይቅርባይነት፣ እኛ በእግዚአብሔር ፊት የምንገባውን ንስሐ ሁሉ የሚያጠቃልል፣ በዛ እረፍትን የሚሰጠን፣ ውስጣችንን የሚያረካ፣ ውስጣችንን የሚቆጣጠር የነፍሳችን የልባችን እረፍት ማለት ነው። ከዚህ አንፃር አምላካችን እግዚአብሔር በመላእክት አሳወጀ፣ በራሱ ጌታችን ኢየሱስ ክርስቶስ ተናገረው። ሰላም ለሰው ልጅ መሰረታዊ ነገር ስለሆነ፣ የህይወቱ ቅድሚያ የሚሰጠው ስፍራ ስለሆነ ሰላም። አዎ በዓለማችንም ብናይ ሰላም ከሌለን አንዳች ነገር ማድረግ አንችልም። ሰላም ከሌለን መስራት አንችልም። ሰላም ከሌለ መኖር አንችልም። ወገኖች ሰላም በጣም አስፈላጊ ነገር ነው። ብዙዎቻችን እኮ ሀገር የለቀን በሰላም ምክንያት ነው። ብዙዎች አባቶቻችን በከበሩበት አገር በተማሩበት ባወቁበት ስንት ማዕረግ ላይ የደረሱበት አገራቸው መጥቶ ሲገባቸው ተሰደው የወጡት ሰላም ስላጡ ነው። በየትኛው አቅጣጫ ይሁን፣ የፖለቲካ ጉዳይ ይሁን፣ የኑሮ ጉዳይ ይሁን፣ የሌላም ሌላም ይሁን፣ ሰላም ስላጡ ሰላም ፍለጋ ወጡ፣ ሰላም ፍለጋ ተሰደው። ሰላም መሰረታዊ ነገር ነው። ዛሬ በዚች ባለ ደቂቃ ልናገር የምፈልገው የእግዚአብሔርን ሰላም ነው። ሌላውን ተውት። መቼም ሰላም የማይፈልግ ሰው የለም። የሰላም ጥያቄ የሌለው ማንም የለም። እንዲህ ብሎ የማይጸልይ ማንም የለም። ጌታ ሆይ በቤተሰብ ውስጥ ሰላም ስጠኝ፣ ጌታ ሆይ እኔ ሰላማዊ ሆን ዘንድ እባክህ እርዳኝ፣ ከስራ ባልደረቦቼ ጋር ከአለቆቼ ጋር በስራዬ ቦታ ሰላም እንደሆን እባክህ እርዳኝ፣ ከምስቴ ጋር፣ ከልጆቼ ጋር፣ ከጎረቤቶቼ ጋር፣ ከጓደኞቼ ጋር ሰላም ስጠኝ ብሎ የማይጸልይ ማንም የለም። ሰላም ጥያቄ ሁሉም ጋር ያለ ነው አይደለም ወገኖች? ሁሉም ጋር ልዩ የሚያደርገው ግን ሰላም ከየት ይገኛል ነው። ሰላም ሊመጣ የሚችለው ከየት ነው? ብዙዎቹ ብዙ ገንዘብ አውጥተው ብዙ ገንዘብ ከፍለው ተዝናንተው ስራቸውን ለአንዴ ቆም አድርገው ልዩ ልዩ መዝናኛ ቦታዎችን መርጠው በአይሮፕላንም በመኪናም ተሳፍረው ብዙ ነገር አድርገው ሰላም ለማምጣት ይፈልጋሉ፣ ማረፍ ይፈልጋሉ። ድሆችም በየአቅማቸው የተቻላቸውን ያክል አድርገው ሰላም ለማምጣት ይፈልጋሉ። ነገር ግን ይገርማቸዋል፣ ጊዜ የሰጠን ሰላም ጊዜ ይወስደዋል። ከሰዎች የሚመጣ ሰላም በሰዎች ይወሰዳል። አሁን እግዚአብሔር የሚለን ጌታ የሚያስተላልፍልን የምስራች ቃል ሰላም የሚለው ከዚህ ሁሉ የተለየ ነው። በጭፈራ አግኝተን በጭፈራ ከጭፈራ በኋላ የሚወሰድብን በጸጸት የሚተካውን ሰላም አይደለም። በመጠጥ ብዛት ሰላም አገኘን ብለን መጠጡ ሲበርድልን የተወሰደውን ሰላም አይደለም። ሰዎች ወደውን ከሰዎች ጋር በአድማም ይሁን በክፉ ነገርም ይሁን በምንም በምንም ተዋደን ሰላም አገኘን ብለን የሳቅንበት ሰላም እነዛው ሰዎች መልሰው ጀርባቸውን ሲሰጡን ይወሰዳል። እንደሱ አይነቱን ሰላም አይደለም። ሰላም ለእናንተ ይሁን የተባለው ሰማያዊ የምስራች ሰማያዊ ስብከት ሰማያዊ አዋጅ ከዚህ ሁሉ የተለየ የእግዚአብሔር ሰላም ነው። እየተባባሉ የእግዚአብሔር ሰላም ሁከት በሌለበት ብቻ እንዲያኖረን ሳይሆን ሁከት ባለበት መካከል የሚያሳርፍ በሁከትና በሽብር በተሞላችው ዓለም ውስጥ በእርጋታና በጸጥታ የሚያኖር ሰላም ነው የእግዚአብሔር ሰላም። ምክንያቱም የእግዚአብሔር ሰላም ውጫዊ ነገር ሳይሆን ውስጣዊ ነው። ብዙውን ጊዜ ሰዎች የሚታገሉት ንቁ ሰዎችን ጋር ሰላም ቢሆን አይቻልም። ቢሆን ይመረጣል ሐዋርያው ቅዱስ ጳውሎስ። ለምን አይቻልም መሰላችሁ? ሰዎች የግድ በእውነት ብቻ ሳይሆን በሐሰትም ሊከሱ ስለሚችሉ፣ በሐሰትም ሊወቅሱ ስለሚችሉ፣ በሐሰትም ስም ማጥፋት ስለሚችሉ የግዴታ ያንን ማግኘት አይቻልም። ነገር ግን ሰዎች የሚያጠፉት ውጫዊ ነው እንጂ ውስጣዊ አይደለም። ከሰዎች ክስ ሳይሆን ከህሊና ክስ ማምለጥ ነው የእግዚአብሔር ሰላም። ከሰዎች ከሚመጣው ነገር ሳይሆን ከውስጣችን ከሚፈልቀው ነገር መዳን ነው የእግዚአብሔር ሰላም። እየተግባባን ነው ወገኖች? ለዚህ ነው ታላቁ ፈላስፋ ሶቅራጥስ ምንድን ነው ያለው? ሰዎች ከሚወቅሱንና ከሚያደርሱብን ነገር ለማምለጥ አንሽን ሙሉ በሙሉ አለ። ነገር ግን ከህልና ከሐሰት ወቀሳ ህልናችን ስለማይወቅሰን ከህልና ማምለጥ እንችላለን አለ። ከወንጌል ጋር የሚሄድ ቃል ስለሆነ ነው። የእግዚአብሔር ሰላም በውስጥ ያለ ስለሆነ ህልና ካልከሰሰን፣ ህልናችን እረፍት ካገኘ፣ ህልናችን ጸጥታን ካገኘ፣ ህልናችን እርካታና ደስታን ካገኘ በውጭ ያለው ነገር አይጎዳንም። በውጭ ያለው ነገር በሰዎች ቢጠፋብን አለ ሐዋርያው ቅዱስ ጳውሎስ፣ በውጭ ያለው ነገር በሰዎች ቢጎዳብን አለ፣ በውጭ ያለው ነገር ሰዎች የፈለጋቸውን ቢያደርጉን፣ እለት እለት ደግሞ የውስጡ እለት እለት የውስጡ ሰውነታችን ይታደሳል። እዚህ ጋር የውስጡ ሰውነት ማለት የውስጥ አይዋችን ልባችን በእግዚአብሔር ሰላም ስለሚሞላ እለት እለት ይታደሳል፣ እለት እለት በአዲስ ነገር ይረካል፣ ይባረካል አለ። ስሙ ለዘላለም የተመሰገነ ይሁን። ያንን ሰላም ነው አሁን የምንነጋገረው። ሰላም ለእናንተ ይሁን። ቅድም እንደነገርኳችሁ ሁለት አይነት አዋጆች ናቸው። የመጀመሪያ አዋጅ ጌታ በአካለ ስጋ በመቃብር እያለ በአካለ ነፍስ ሆኖ መለኮት ሁሉም ቦታ ስለሚገኝ በአካለ ነፍስ ሆኖ ወዴት ሄደ? ወደ ሲኦል ሄደ። ሲኦል ላሉት ነፍሳት ሰበከላቸው። ሁለተኛ በዝግ ቤት ለተቀመጡ ሐዋርያት ሰበከላቸው። ቃሉ ምንድን ነው የሚለው? መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ኤፌሶን 2:18 ያንን ነው የሰበከው። ሰላም ነው ያለው። መሰረታዊ ነገር ስለሆነ ነው። ሰላም ከእግዚአብሔር ጋር መታረቅ ስለሆነ ነው። ሰላም ከእግዚአብሔር ጋር ያለ ህብረት ስለሆነ ነው። ለታሰሩትም ፈርተው ለተቀመጡትም ይሄ ነው የተሰበከላቸው። የምስራች ብሎ ነው የሰበከው። ደስ ይበላቸው። የምስራች ዝም ብሎ አይሰበክም። የሆነ የተደረገ ነገር አለ ማለት ነው። መልካም። የምስራቹን ሶስት ነገሮች በአጭራችን እንመለከታለን። አንደኛ የምስራች ተብሎ የተሰበከው አንደኛ ጥንት ጠላት ሰይጣን ወደ ውጪ ተጥሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዥ ወደ ውጭ አሁን ይጣላል፣ እኔም ከምድር ከፍ ከፍ ያለው እንደሆነ ሁሉን ወደ እኔ እስባለሁ። የዚህ ዓለም ገዥ የተባለ የአጭበርባሪው ዓለም፣ የውከታሙ ዓለም፣ የኃጢአተኛው ዓለም፣ የዘማዩ ዓለም፣ የሐሰተኛው ዓለም ገዥ መሪ ማን ነው? ዲያብሎስ ነው። ይመጣል አለ ጌታ። እኔ ከሄድኩ በኋላ ይመጣል፣ ሁሎችን ያጭበረብራል፣ ሁሎችን ያሳስታል፣ ሁሎችን ይመራል፣ ሁሎችም ከእውነት ያርቃል። ነገር ግን እሱ ፍርድ ደርሷል፣ ወደ ውጭ ይጣላል። ኬት የት ነበረ የዲያብሎስ ጦር ሜዳ? የዲያብሎስ ትልቁ ውጊያ የት እንደሆነ ታውቃላችሁ? አይምሯችን ውስጥ ነው፣ ልብ ውስጥ ነው፣ ውጭ እንዳይመስላችሁ። ለዚህ ነው በሌላ ስፍራ ላይ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ምንድን ነው የሚለው? ወንጌላችን የተከደነ ቢሆን አለ፣ ወንጌላችን ብርሃን ነው፣ ጌታ በሁሉ ይብራ ያለው ብርሃን ነው። ነገር ግን ወንጌላችን የተከደነባቸው የዚህ ዓለም ገዥ ሀሳባቸውን ያሳወረባቸው ወይም ሐሳባቸው ያጨለመባቸው ሰዎች ናቸው። ሐሳብ ያለው አይኖ ነው። ሐሳብ የሚፈልቀው ከልብ ነው። ስለዚህ የዲያብሎስ ጦር ሜዳ ውጊያው ልብ ነው። ከዛ ከውስጥ ተጥሏል አለ ጌታ ወጥቷል። ጠላታቸው ጥንተ ጠላታቸው ዲያብሎስ፣ ከሳሻቸው ዲያብሎስ፣ ከሁለት ያባቃቸው ዲያብሎስ፣ በገነት ውስጥ ጦርነትን የፈጠረው ዲያብሎስ፣ ከእግዚአብሔር ያጣላችሁ ዲያብሎስ፣ ትእዛዝን እንድታፈርሱ ያደረጋችሁ ዲያብሎስ። እሱ ምን ሆኗል? ወደ ውጭ ተጥሏል። ጌታ ሲገባ እሱ ወጣ። በስጋ ሆኖ ሰዎችን አሸነፈ። በስጋ ሆኖ ሰዎችን ኃጢአት አሰራ። በስጋ ሆኖ ሰዎችን ከእግዚአብሔር ለየ። ነገር ግን ጌታ ስጋን ለብሶ ሲመጣ፣ ስጋን ተዋህዶ ሲመጣ፣ በዛ በስጋ ዕዳችንን ሲከፍል፣ በዛ በስጋ መስቀል ላይ ሲሆንልን፣ ዲያብሎስ ምን ሆነ? ወደ ውጭ ተጣለ። ክብርና ምስጋና ለሱ ይግባው። ወደ ውጭ ተጥሏል። ነገር ግን እኔና እናንተ በፈቃደኝነት ወደን ወደ ውስጥ መልሰን ካላስገባን በስተቀር፣ የልባችንን ዙፋን ካላዘጋጀንለት በስተቀር፣ እኛው ግባለን ካላልነው በስተቀር ዲያብሎስ ውጭ የተጣለ ጠላት ነው፣ የወደቀ ጠላት ነው። በጌታችን ደም ከሱ ነፃ ወጥተን ከውስጣችን የወጣ የራቀ ጠላት ነው። ክብርና ምስጋና ለመድኃኔዓለም ይሁን። ሁለተኛው የጥል ግድግዳ ፈርሷል፣ ጠላትም ከመንገድ ተወግዷል ይላል ኤፌሶን 2:14። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ምኑ? እርሱ ሰላማችን የሆነው ክርስቶስ። ለእናንተ ርቃችሁ ለነበራችሁ ሰላም ተብሎ የተሰበከላችሁ፣ ርቃችሁ ለነበራችሁ ቀርባችሁም ለነበራችሁ ሰላም ተብሎ የታወጀላችሁ እሱ የጥል ግድግዳን በስጋው አፈረሰ። እኛም ሆኖ በመገለጡ ዲያብሎስ ለዘመናት የገነባውን የጥልን ግድግዳ በስጋው አፈረሰ። አንድ ሁለተኛ ጠላታችን ዲያብሎስ ከመንገድ ላይ ሆኖ ነበር። መተላለፊያ አሳጥቶን ነበር። በሱ ምክንያት ኤደን ገነት በሱራፊ ትጠበቅ ነበር፣ አዳም ተመልሶ ወደዛ እንዳይገባ። በሱ ምክንያት ጸሎታችን ወደ ላይ አያርግም ነበር። በሱ ምክንያት ጩኸታችን አይሰማም ነበር። በሱ ምክንያት እኛና እግዚአብሔር ልንገናኝ አልቻልንም ነበር። መጋረጃ ተጋረደ። ከዚህም የተነሳ የአባቶቻችን የነቢያት ጽድቅ የመርገም ጨርቅ ሆነ። የአባቶቻችን የነ አብርሃም ዝማሬ ብረትን ሊያመጣ አልቻለም። የአባቶቻችን የሌሎችን የቅዱሳን ሁሉ ጸሎት፣ የቅዱሳን ሁሉ ትጋት፣ የቅዱሳን ጾምና ጸሎት፣ የቅዱሳን ጽድቅ በአጠቃላይ ድነትን ሊያመጣ ከእግዚአብሔር ጋር ሰዎችን ሊያስታርቅ አልቻለም። ለምን? ዲያብሎስ በመንገድ ላይ ስለነበረ። አንድ ሁለተኛ የጥል ግድግዳ ተገንብቶ ስለነበረ እየተግባባን ወገኖች፣ የጥል ግድግዳ ፈረሰ። ዲያብሎስ የገነባው ብዙ የጥል ግድግዳ ነበር። ጥሉ በማንና በማን መካከል? በእግዚአብሔርና በእኛ መካከል። ጥሉ በእኛና በእግዚአብሔር መካከል ሲሆን፣ ዲያብሎስ በእኛና በአምላካችን መካከል ብዙ የገነባው ትልቅ ህንፃ ነበረው። ብዙ ፕሮጀክት ነበረው። ብዙ ነገር ገንብቶ ነበረ። ለዘመናት ብዙ ለፍቶበት ነበረ። አዎ የጥል ግንብ ነበረ። የኃጢአት ግንብ ነበረ። የክፋት ግንብ ነበረ። የአድመኝነት ግንብ ነበረ። የተንኮል ግንብ ነበረ። የአለመታዘዝ ግንብ ነበረ። የአመፀኝነት ግንብ ነበረ። ያለመመለስ ግንብ ነበረ። የእምቢተኝነት ግንብ ነበረ። አምላካችን በስጋው አፈረሰ። እኛን ሆኖ አፈረሰ። እሱ ተወግቶ አፈረሰው። ደሙን አፍስቶ ያንን አፈረሰ። እሱ የገነባውን አነሳ። መጋረጃውን ለሁለት ከፈለው። ተደብቆ የነበረው ክብራችን ተገለጠ። መቅደሱን በፊት ለፊት ታየ። በፊት ለፊት እናመልከው ዘንድ መንገዱ ተከፈተ። ተዘግቶ የነበረው ሰማይ ተከፈተ። ገነትም ተከፈተች። አባትና ልጅ ተገናኙ። አምላክና እኛ ተገናኘን። ፈጣሪና ፍጡራን ተገናኘን። ዲያብሎስ ተወገደ። የጥል ግድግዳው ፈረሰ። ክብር ለመድኃኔዓለም ይሁን። ወገኖቼ የእግዚአብሔር ቃል የጥል ግድግዳው ፈርሷል ነው የሚለው አዋጁ። ሰላም ለእናንተ ይሁን። ጠላታችሁ ተጥሏል፣ የጠላታችሁ ግን ፈርሷል። ዛሬ ዲያብሎስ የሰራው ጎጆ ይኖር ይሆን? በእያንዳንዳችን ህይወት እሱ የገነባው ዛሬም የጥል ጎጆ ይኖር ይሆን? የሐሜት ጎጆ ይኖር ይሆን? የተንኮል ጎጆ ይኖር ይሆን? የእልክ ጎጆ ይኖር ይሆን? እግዚአብሔር አምላካችን አላሳ እያለን የሸፈነን ጋሬጣ የሆነን ያለመታዘዝ ጎጆ ይኖር ይሆን? ራሳችንን ጠይቅ። የእግዚአብሔር ቃል ፈርሷል ነው የሚለው። ለአንድና ለመጨረሻ ጊዜ ዛሬ 2000 ዓመት አፈረሰው። ፍርስራሽን መልሰን እኛ ገንብተነው ይሆን? ዛሬም በውስጣችን በእግዚአብሔርና በእኛ መካከል እርስ በርሳችን በእኛና በእኛ መካከል የገነባነው ጎጆ ይኖር ይሆን? ክብርና ምስጋና ይግባው። ያን ጊዜም ያፈረሰ ዛሬም በእኛ ሆኖ ሊያፈርስ፣ ዛሬም እሱ የገነባውን ነገር ሊያስወግድ፣ ከመንገድ ሊያስወግድልን ሰላማችን ሆኖ የመጣ፣ ሰላማችን ሆኖ ሰው የሆነ፣ ሰላማችን ሆኖ የተገለጠ፣ ሰላማችን ሆኖ የሞተልን፣ ሰላማችን ሆኖ የተነሳልን፣ ሰላማችን ሆኖ ሰላምን ያወጀልን ጌታ ከእኛ ጋር ነው። የሰራነው ጎጆ እንዳይኖር ወገኖቼ፣ በብዙ ነገር ውስጥ እንኖር ይሆናል። የሰላም ጥማት ያለን ብዙዎች እንሆናለን። ሰላምን ለማግኘት በብዙ መንገድ የምንጥር ያልሆነልን፣ ሕይወታችን ጥሮሮና እንባ ይሆንብን ሰዎች ልንኖር እንችላለን። መፍትሄውና ምላሹ ግን አንድ ነገር ነው፣ ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር መታረቅ የጥል ጎጆን ያፈርሳል። ከእግዚአብሔር ጋር መታረቅ ጋሬጣውን ያነሳል። መፍትሄ ወይም ገንዘብ የማያመጣውን ሰላም፣ ሰው የማያመጣውን ሰላም ሰዎች ሊያመጡ ይችላሉ። የዓለም መንግስታት አንድ ሆኖ ከተሰባሰቡበት ጊዜ ጀምሮ የውይይቱ ዋናው ርዕሱ ምንድን ነው? ሰላም ነው። በምድራችን ላይ ግን ሰላም ሰፍኖ አያውቅም። የሰዎች ሰላም ስለሆነ የሰዎች ሰላም ደግሞ ለተወሰነ ጊዜ ሊመጣ የሚችለው እንዴት ነው? አንዱን ገድሎ አንዱን አድኖና። ሰላም ለማምጣት አንዱ መረገጥ አለበት፣ አንዱ መከበር አለበት። እሱም የማይቆይ ጊዜያዊ የሆነ ሰላም። የአምላካችን የመድኃኔዓለም ሰላም ግን ራስን ጎድቶ ሌላውን ማዳን ነው። ራሱን ሞቶ እኛን አዳነን። ራሱን ጎድቶ እኛ ሰላም ሰጠን። ስለዚህ ዛሬ ሰላም የሚሰበክልን ሰላማውያን የሰላም ልጆች ሆነን ሰላሙን እንድናውጅ፣ ሰላሙን እንድናስተላልፍ፣ ራሳችን እንድንመረምር እንደገና ፍርስራሾች ተሰባስበው ተሰርተው ከሆነ ያን ጎጆ እንድናፈርስ ያስፈልጋል። ጥያቄያችን ወደ ሰው አለ፣ ጥያቄያችን ወደ ሌላም አይደለም። ጥያቄያችን ወደ ላይ መሆን አለበት። ጥያቄያችን ወደ ላይ እንደ ነቢዩ ጌታ ሆይ ማይበሉንም ጸጥ ታደርገዋለህ፣ ያለሁበትንም አካባቢ ጸጥ ታደርገዋለህ፣ እኔ ያን ጊዜ አርፋለሁ ይላል። ጥያቄያችን ወደዛ ከሆነ፣ ጥያቄያችን ወደ ላይ ከሆነ፣ ጌታ የሰላም ምንጭ ስለሆነ፣ ራሱ ሰላም ስለሆነ በውስጣችን ሲሰፍን፣ በውስጣችን ሲገባ፣ ውስጣችን ሙሉ ጸጥታ ይሰፍናል። ያን ጊዜ እናርፋለን። ያን ጊዜ መልካሙና መጥፎ መለየት እንችላለን። ያን ጊዜ አይኖቻችን ይገለጣሉ። ያን ጊዜ እሱ ይናገረናል። ያን ጊዜ መሪያችን ይሆናል። ያን ጊዜ ጸጋውን ያፈሳል፣ ብርታትና ኃይሉን ይሰጠናል። ክብርና ምስጋና ለእሱ ይግባው። ሶስተኛውና የመጨረሻው ሞትና ሲኦል ተሽረዋል። ሞትና ሲኦል ተሽረዋል፣ ነፍሳት ነፃ ወጥተዋል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወኅኒ ለነበሩት ነፍሳት ሰበከላቸው። ምንም ሰላምን ሰበከላቸው፣ ሰላምን አወጀላቸው። ሞትና ሲኦል ተሽረዋል ሲባል ሰው በስጋው ወደ መቃብር በነፍሱ ወደ ሲኦል መሄድ ነበረበት። በበደል ምክንያት የተነሳ ስጋ ወደ መቃብር ወደ አፈር ሲገባ ነፍሱ ደግሞ ወደ ሲኦል ሰዓት ይሄዳል። ሞት ለኛችን ሆነ መራሻችንም ሲኦል ሆነ እንዳለው ነብዩ ባጠቃላይ ቅዱሳን እንኳን ሳይቀሩ የተመረጡት እና አብርሃም እንኳን ሳይቀሩ ሌሎችም ነቢያት እንኳን ሳይቀሩ በሲኦል ነበሩ። ገነት ዝግ ነበረች እስከዚህ ቀን ድረስ ጌታ ሞታችንን ሞቶ ትንሣኤያችንን እስከተነሳበት ጊዜ ድረስ በደሙ እስከተከፈተችበት ጊዜ ድረስ ቅዱሳን ሁሉ በሲኦል ነበሩ። በዛው እግዚአብሔር በረድኤት ከልሎ ይጠብቃቸው ነበረ፣ በጸጋ ይለያቸው ነበረ። አሁን እሱ ጠላትን ሲያስወግድ ግንቡን ሲያፈርስ በአካለ ነፍስ ሄዶ ለነዛ ነፍሳት ሰላም ለእናንተ ይሁናል። በነዛ መካከል እነማን አሉ? እነ ፈርዖን አሉ። በነዛ መካከል እነ ናቡከደነጾር አሉ። በነዛ መካከል እኮ ክፉ ሰዎች ነበሩ፣ አመፀኞች እኮ ነበሩ፣ ብዙ ነፍሳት ያጠፉ ሰዎች ነበሩ፣ ሌሎችም ቅዱሳን ነበሩ። ሁሉንም ሳይለይ ሰላም ለእናንተ ይሁን ብሎ ሰበከላቸው። ሁሉንም ወደ ቀደመችው ቦታቸው በመጀመሪያ እግዚአብሔር ወደ ሰጣቸው ወደ ገነት ስፍራቸው አገባቸው፣ መለሳቸው። ወገኖቼ ሞትና ሲኦል ተሽሯል። ዛሬ እኛ ብንሞት እንኳን የምንሞተው የሥጋ ሞት ነው፣ የመሸጋገሪያ ሞት ነው፣ እረፍት ነው። ከዚህ ከኃላፊውና ጠቢ ከሆነው አስቸጋሪ ዓለም ከሆነው ከምናለቅስበት ዓለም ከምንጨነቅበት ዓለም ከምንታመምበት ዓለም ከምንሰቃይበት ዓለም ስቃይና ሞት ህመም ጭንቀት ወደ ሌለበት የዘላለም ሰላም ወደ ሰፈነባት አገር የምንሸጋገርበት እንጂ የኃጢአት ሞት አይደለም። ሲኦልም የለም። የእግዚአብሔር ልጆች ወደ ገነት ይሄዳሉ። ከገነቱ ወደ መንግሥተ ሰማያት ወደ ዘላለማዊ መንግሥቱ ይሸጋገራሉ። የክቡር ወራሾች ናቸውና አምላካችን ጠላቱን ጠላታችንን ጣለው፣ ግድግዳውንም አፈረሰው፣ መጋረጃውንም ቀደደ፣ የታሰሩትንም ፈታቸው፣ ነፃ ወጣቸው። የነፃ ሰዎች ነፃነት የወጣ በእሱ ነፃነት ያገኘ ዛሬ የነፃነት ልጆችንን ክብር ምስጋና ለሱ ይግባው። ታዲያ ነፃ ወጥተን እያለን ዛሬም የባርነት ኑሮን እንዳንኖር ያስፈልጋል። ክርስቲያን ነፃ የወጣ በክርስቶስ ክርስቲያን የተባለ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ስለሆነ ነፃ ነው። ሰይጣን ጎጆ ሊሰራበት አይችልም። አንደበቱ ነፃ ነው። የምስጋና አንደበት ነው። አፉን ሽንገላን የሚናገር አይደለም፣ እውነትን የሚናገር ነው። የእውነት ልጅ ነውና ወገኖቼ፣ ምናልባት ሳናውቀው ስማችን ክርስቲያን ሆኖ እኛ ደግሞ የተሰራብን ጎጆ የዲያብሎስ ጎጆ ከሆነ ራሳችን እንመረምር ያስፈልጋል። ነፃ ወጥተናል። እነዛ ነፍሳት ብቻ አይደሉ። ዛሬ ለእኛ ያ ነፃነት ተሰብኮልናል። ዛሬ ለእኛ ያ ሰላም ተሰብኮልናል። ዛሬ በሰላም ነው ወይ ያለ ነው? ዛሬ በእግዚአብሔር ሰላም እንጠበቃለን ወይ? በውስጣችን ሽብር ካለ፣ በውስጣችን የተለያየ ነገር ካለ፣ ክፉ መንፈስ ካለ፣ የማንወደውን የሚያስደርገን ክፉ መንፈስ፣ ወደማንወደው የሚመራን ክፉ መንፈስ፣ ክፉ ሀሳብን የሚያሳስብ ክፉ መንፈስ፣ ለእግዚአብሔር የማስገዛን ክፉ መንፈስ፣ የተደረገብን ነገር እንዳና የሚጋረደን ክፉ መንፈስ፣ ማየት የሚገባንን ትቶ ማየት የሌለብን የሚያሳየን ክፉ መንፈስ ካለ ነፃነታችን ልንመረምር ይገባል። በክርስቶስ ሰላም ነው ወይ ያለሁት? የክርስቶስ ሰላም በውስጥ ያለ ወይ? እንግዳውስ ከጸደቅን ይላል። እንግዳውስ ከጸደቅን፣ በሱ ከጸደቅን፣ በሱ ከተነሳን በክርስቶስ ያለውን ሰላም እንያዝ። ያ ሰላም አለ ወይ ወገኖች? በእያንዳንዳችን ቤት አለ ወይ? በእያንዳንዳችን ሕይወት አለ ወይ? የሰላም ልጆች ነን፣ የክርስቶስ ልጆች ነን እንጂ የዲያብሎስ ልጆች ስላልሆን የዲያብሎስ ግብር ሳይሆን በእኛ ሕይወትን መታየት የሚገባው ክርስቶሳዊ የሆነ ባህሪ ነው፣ ክርስቶሳዊ የሆነ ጠባይ ነው። ያም የመጀመሪያው ነገር ሰላም ነው። አዎ በተለያየ መንገድ ይህን ሰላም ያጣን፣ በተለያየ መንገድ ፈልገን ያላገኘን ካለ የእግዚአብሔር ጥሪ ዛሬውኑ ከአምላክ ጋር ታረቅ፣ እሱ የሰላም መንገድ ይከፍታል። ከእግዚአብሔር ጋር ታረቅ፣ ከሌሎችም ያስታርቀሃል። ከእግዚአብሔር ጋር ታረቅ፣ እውነትን ይገልጽልሃል። ከእግዚአብሔር ጋር ታረቅ፣ የሰላም ልጅ ትሆናለህ። ከእግዚአብሔር ጋር ታረቅ፣ ግንቡም ይፈርሳል። ከእግዚአብሔር ጋር ታረቅ፣ ልነሳልህ ያልቻለው ነገር ሁሉ ይነሳል። እግዚአብሔር ያንን አድራጊ ነው። ማጠቃለያ እሱ ራሱ ቀድም ያነበብኩላችሁ ጥቅስ እኔ ሰላሜን እተውላችኋለሁ፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔም እሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወቅ አይፍራ። ዮሐንስ 14:27 ወገኖቼ ይህን ቃል በደንብ እንድታጠኑ እንፈልጋለሁ። ጌታ ገንዘብ እሰጣችኋለሁ አላላችሁ? ትዳር እሰጣችኋለሁም አላለም። ክብር እሰጣችኋለሁም አላለም። ስልጣን እሰጣችኋለሁም አላለም። ሀብታም አደርጋችኋለሁም አላለም። አዋቂዎች አደርጋችኋለሁም አላለም። እነዚህ ነገር ሁሉ ግን መስጠት የሚችል ነው አይደል? የሚችል ነው። ግን ይህን ሁሉ አላለም። ምን እሰጣችኋለሁ? ሰላም እሰጣችኋለሁ። ሰላም ነው የምተውላችሁ። የክብር ስጦታ የምሰጣችሁ ስጦታ ሰላም ነው። እኔ የምተውላችሁ ከእናንተ ጋር እሱ ወደ ቀደመ ክብሩ ሲመለስ የምተውላችሁ በቤታችሁ መቀመጥ ያለበት፣ የምተውላችሁ በአእምሯችሁ ውስጥ መሰል ያለበት፣ የምተውላችሁ አብሯችሁ አብሯችሁ የሚቀመጥ አብሯችሁ የሚነሳ እምሰጣችሁ የክብር ስጦታ ሰላሜ ነው። ሰላሜ ነው እሰጣችኋለሁ። ሰላሜ እሰጣችኋለሁ ካላ በኋላ እንዴት እንዳስጠነቀቀን ተመልከቱ። ዓለም የሚሰጣችሁ አይደለም አለ። ምክንያቱም ከዓለም የተለየ ነው። እኔ የምሰጣችሁ ሰላም ዓለም ከሚሰጠው ሰላም የተለየ ነው። የዓለሙ ኃላፊ ነው። የዓለሙ በተጀመረበት ተመልሶ ይጠፋል። ቅድም እንደተናገርኩኝ ምናልባት አንድ ሰው ቢወደን ከእሱ ሰላም ልናገኝ እንችላለን። ስለኛ በጎ ነገር ቢያወራልን ወዳጃችን እናደርገዋለን። ስለኛ መልካም ነገር ቢያወራልን እንወደዋለን፣ ሰላማችን ነው እንለዋለን። አንድ ቀን ጀርባውን ሲሰጠን ያም ሰላም ይሄዳል። በዚህ የቆሰላችሁ ይሄ የደረሰባችሁ ስንቶች ናቸው? የዛሬ ዘመንማ የመጀመሪያው ነገር የወዳጅ ጠላት የሚበዛ በጣም አስፈሪ የሆነውን ነገር እሱ አብሮ ከአንድ ማህፀን የወጡ ሰዎች እኮ አረፋ ላይ ይነጋገሩ። አብሮ የበሉ የጠጡ ሀዘንና ደስታን አብሮ ያሳለፉ ብዙ ነገርን ያደረጉ ሰዎች እኮ አረፋሉ አይነጋገሩ። በተለይ በአሜሪካ ነገር ተቀባዩና በሱ ምክንያት ከሀገር ቤት የመጣው ሰው እንደው አልፎ አልፎ ካልሆነ በስተቀር የሚያኮራረፉ ናት አይነጋገሩ። ብዙ በብዙ በብዙ በብዛት ያየሁት ነገር እዚህ ያለው ተቀብሎ ሀገር አቃምዶ ስራ እንዲያገኝ አድርጎ ትምህርት ቤት አስገብቶ አቅሙ መፈቀደው አድርጎ ከትንሽ ጊዜ በኋላ ያ ሰው ይጠረዋል። ግን ችግሩ ከሱ ይሁን ከተቀባዩ ይሁን እግዚአብሔር ይወቀው ብቻ በሁለቱ መካከል ሰላም የለም ነው አይደለም? ምክንያቱም ከሰው የሚመጣ ምድራዊ የሆነ ሰላም ወገኖች እድሜ የለውም። እድሜ የለውም። ለምን? በሆነ ነገር ላይ ስለሚመሰረት ማለት ነው። መጀመሪያ ሰውየው የሌለውን ፍቅር ያሳየኝ ይሆናል። ስለሌለው ፍቅሩ ሲያልቅበት ሰላም እኮ አያችሁ። በእግዚአብሔር የተገናኘን ግን ሰላማችን ይቀጥላል ወገኖች። እግዚአብሔር የሰላም መገናኛ ነው። እግዚአብሔር የሰላም መስመር ነው። እግዚአብሔር የሰላም ምንጭ ነው። ስለዚህ እኔ ሰላምን እሰጣችኋለሁ ይላል። አንተ የምትጨነቅ ወንድሜ፣ የምትጨነቅ እህቴ፣ ሰላምን ከየት ለማግኘት ነው የምትፈልጉት? ጌታችሁ የሞተላችሁ የተሰቀለላችሁ ስለ እናንተ በመስቀል የዋለው መድኃኒዓለም እኔ የምተውላችሁ ሰላሜን ነው ይላችኋል። እኔ የምሰጣችሁ ሰላሜን ነው። የእኔ ሰላም በእናንተ ቤት ሲኖር፣ በልባችሁ ውስጥ ሲኖር ያን ጊዜ ትተኛላችሁ። በሰላም መተኛት ትችላላችሁ። ያን ጊዜ ማረፍ ትችላላችሁ። ዓለም ቢገለባበት ያን ጊዜ ሰላም መሆን ትችላላችሁ። ወለመን ይፈለሱ አዳ ውስተ ልበ ባህር ጋንዳው ዓለም ብትገለባበት የጠበቀው ነገር ሁሉ ባይሆን እኛስ በእግዚአብሔር አለን፣ ሰላም አለን። ምክንያቱም የእግዚአብሔር ሰላም ልዩ የሚያደርገው እንደነገርኳችሁ የውጭ ሳይሆን የውስጥ ነው። ታስታውሳላችሁ ሰለስቱ ደቂቅን እሳት ውስጥ ገብቶ ምን ያደርጉ ነበር? ይዘምሩ ነበር፣ ይዘምሩ ነበር። ያ የመስ መዝሙር ዛሬ ጸሎታችን እንጸልይበታለን። ጳውሎስና ሲላስ ከግንድ ጋር ተጠልቀው ታስረው ምን ያደርጉ ነበር? ይዘምሩ ነበር በትልቅ ዜማ። ቁስሉ ለምን ያላመማቸው? ለምንድን ነው አይምሮ አይምሯቸው ለምንድን የታሰሩ? ምን አድርገን ነው ብሎ ወደዛ ፎከስ አድርገው ለምን እንዲቆጩ ወይም እንዲያለቅሱ ወይም ደግሞ እንዲዝቱ ለምን አላደረጋቸው? የእግዚአብሔር ሰላም ውስጥ ስላለ በዝማሬ ነበር ውስጣቸው ያረሰረሰ ነበር። ስለዚህ ውስጣቸው በዝማሬ ያረሰረሰ ነበር። የቁስል ስሜት የለም፣ ትዝታው የለም። ዝማሬያቸው ወደ ላይ አብጎ ሰማይ ደርሶ መንፈስ ጸባውን ደርሶ ከዛ በኋላ ብርሃን ይዞ መጥቶ እስር ቤቱን በብርሃን ሲሞላውና ሰንሰለቶቹን ሲበጣጥስ የእግዚአብሔር ሰላም ውስጣቸውን በዝማሬ ያረሰረሰ ወገኖች። ስለዚህ አምላካችን የተወለደ ቃል ይገባል የሰጠን የሱን ሰላም በሌላ ስፍራ ላይ እናንተ ሰዎች አትጠናቁ ይለናል። ምግዜ በጌታ ደስ ይበላችሁ። ጌታ ቅርብ ነው። የሚያስቀልቃችሁ ነገር ቢኖር በሱ ላይ ጣሉ። የእግዚአብሔር ሰላም ከአይኖራችሁ በላይ ነው፣ የእናንተን አይኖ የሚያልፍ ነው ይላል። የእግዚአብሔር ሰላም ከዛ በላይ ነው። ስለዚህ ያን ሰላም ለማግኘት ጌታ የተወልኝን በመስቀል ያወረሰኝን ሰላም ለማግኘት ምን ማድረግ አለብኝ? አንድ ነገር ብቻ። ምን እያሰባችሁ? የተለያየ መልስ እንዳሰባችሁ ይገባል። መቼም እንዴት አገኛለሁ ብላችሁ ነው የምታስቡት እንጂ ወይም አስፈልገኝም እንደማትሉ መቼም እርግጠኛ እንኳን እናንተ እዚህ በተቀደሰ ስፍራ ያላችሁ ቀርቶ ይህ አማኒ ምንም እምነት የሌለው ሰው አሁን ስለ ሰላም ባወራው ኬት ነው የማገኘው እንደምን የታወቀ ነው። ስለዚህ ምን እያሰባችሁ ነው? ጌታ ሰላምን ትቼላችኋለሁ ይላችኋል? ሰጥቻችኋለሁ፣ ሰጣችኋለሁ ወይ? ያን ሰላም ለማግኘት ምን ማድረግ አለብን? መጸለይ። አይ መጸለይ ጥሩ ነው። እሱ አለ የመጀመሪያው ነገር ከእግዚአብሔር ጋር መታረቅ ነው እያቸው። እኛ ከእሱ ጋር የሚያጣላንን ኃጢአት እያየን መካከላችን ግድግዳ አድርገ ነው ሰላሙ ቤታ ፎ ሊመጣ ይችላል። ያ መፍረስ አለበት። እሱ አፍርሶታል፣ እኛ ፍርስራችን ሰብስበን ገብተነዋል። ያ መፍረስ አለበት። ከእግዚአብሔር ጋር መታረቅ ሰላሙን ያመጣል። ከእግዚአብሔር ጋር መታረቅ ያንን የተዘጋውን በር ይከፍታል። ከዛ በኋላ ጸሎት ይሄዳል። ያ ከሌለ ጸሎትን ማድረግ ነው፣ ከደመና በላይ ነው፣ በታች ነው። ያ ከሌለ ጸሎትን ዋጋ የለውም። እግዚአብሔር ሰላም እንዲመጣ ከእግዚአብሔር ጋር እንድታረቅ ከዛ በኋላ ወንድሞችን ማየት እንጂ እግዚአብሔር ሳና ወንድሞቻችን ማየት አንችልም። እግዚአብሔር ሳና ሌሎች ጋር መታረቅ አንችልም። ስለዚህ ሰላምን ያወጀልን ሰላምን የተወልን ትልቅ የሰላምን ስጦታ የሰጠን አምላካችን የወደደን እሱ የፍቅር ባለቤት አምላካችን መድኃኔዓለም አሁንም ሰላም በልቡናችን ይሳልብን፣ እንታረቀውም ዘንድ ልባችን ለዛ እንዲያዘጋጀን የእሱ ቅዱስ ፈቃድ ይሆንልን። ስለ አስተማረን ስለመከረን ክብርና ምስጋና ይግባው። አሜን።